Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ የካቲት 29 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሻችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናምሽታችኋል። አስተናጋጆቻችሁ ሰሎሞን አባተና
እኔም አሉላ ከበደ ነን።
እኛ እንደርስባቸዋለን ብለን ያሰብናቸው ለምሳሌ በአልሚ ምግብ ወደ 170 ሺህ ህጻናትና እናቶችና ሴቶች ናቸው። እስካሁን መድረስ የቻልነው ወደ 11 ሺህ ህጻናትና ሴቶች ናቸው። በተለይም በአፋር እና በሶማሌ፣ በኦሮሚያና በአማራ ክልል እንዲሁም በትግራይ እርዳታውን ሰጥተናል።
የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት ዶክተር አህመድ ረጃ ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። አርዕስተ ዜናውን አሉላ ያሰማናል።
ከኢትዮጵያና ኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታወቀ። ወደ ሀገራቸው የተመለሱ ኢትዮጵያውያን ስንት እንደሆኑ መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አላብራራም። በአዲስ አበባ የመንገድ ትራፊክ ደህንነት ደንብ ለማስከበር ከአምስት ዓመታት በፊት የወጣውንና በከፊል ሲተገበር የነበረው ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ ማቆም አድማ መጥተው መዋላቸው ተዘገበ። በሶማሊያ የአፍሪካ ህብረት የሰላም ጥበቃ ተልእኮ አሚሶም በአንድ የጦር እዝ እንዲመራ ወታደሮች ያዋጡ አገሮች መሪዎች ወሰኑ፣ የሚሉት ከርዕሰ ወሬዎች ውስጥ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከኢትዮጵያና ኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታውቋል። ወደ ሀገራቸው የተመለሱት ኢትዮጵያውያን ስንት እንደሆኑ ግን መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዝርዝር አልሰጠም። ዘጋቢያችን እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ይዟል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳብራራው ታግተው የቆዩት ኢትዮጵያውያን ወደ ሀገራቸው የተመለሱት በሱዳን በኩል ነው። እንደ ማብራሪያው ከሆነ ታጋቾቹ ከሁለት ቀናት በፊት እኩለ ሌሊት ላይ ከኤርትራ ወደ ሱዳን ገብተዋል። ከዚያም ወደ ሀገራቸው ተመልሰዋል። ኢትዮጵያውያኖቹ ያለምንም ችግር በሰላም ወደ ሀገራቸው ተመልሰዋል ከማለት ውጭ ጽህፈት ቤቱ ዝርዝር ማብራሪያ አልሰጠም። የኢትዮጵያ መንግስት በወርቅ ፍለጋ ላይ ተሰማርተው የነበሩ ዜጎች ታግተው ወደ ኤርትራ መወሰዳቸውን ይፋ ያደረገው ጉዳዩ በተለያዩ የመገናኛ ብዙሃን ከተዘገበ በኋላ ነው። ከገተው መትረፋቸውን የገለጹና ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ አንድ ኢትዮጵያዊ አጋቾቹ የትግርኛ ቋንቋ የሚናገሩ ኢትዮጵያውያን መሆናቸውን፣ ከታጋቾቹ አንዱንም ሲገድሉ መመልከታቸውን አስረድተዋል። ሰሞኑን ስለ ጉዳዩ ያብራሩት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ወደ ዝርዝር ጉዳዮች አልገቡም። መንግስት ተመጣጣኝ እርምጃ እንደሚወስድ ግን ተናግረው ነበር።
ጉዳዩን በቅርበት እየተከታተልን ነው። የምንወስደውን እርምጃ በተመለከተም ሁልጊዜ እርምጃ ስንወስድ ቆይተናል። ተመጣጣኝ እርምጃ ከአሁኑ ተግባር አንጻር ተመጣጣኝ እርምጃ ምን እንደሚሆን ግን ለእናንተ ተዋለሁ።
ታጋቾቹ በምን ሁኔታ ሊለቀቁና ወደ ሀገራቸው ሊመለሱ እንደቻሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አልጠቀሰም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል የኤርትራ መንግስት በትላንትናው ዕለት ባወጣው ጋዜጣዊ መግለጫ ተጨባጭነት የሌላቸውና የስም ማጥፋት ክሶችን ማቅረብ ምርጫው አድርገዋል ሲል የህወሓት አስተዳደር የፕሮፓጋንዳ ማሽን ያለውን ወንጅሏል። የነኝህም መሰረት የለሽ ውንጀላዎች ዓላማም እያደር እየጠነከረ የመጣውን የኢትዮጵያ ህዝብ አስተዳደሩ ላይ ያነሳውን ተቃውሞ የተመለከተ እውነታ ለመሸፋፈን ነው ሲል የኤርትራ መንግስት መግለጫ ተችቷል።
በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረውን ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ ዛሬ የሥራ ማቆም አድማ መጥተው ውለዋል። ፌዴራሉ የትራንስፖርት ባለሥልጣን ትናንት ባወጣው መግለጫ ትግበራው ለሦስት ወር መራዘሙን አስታውቀዋል። አሽከርካሪዎቹ ግን ለሦስት ወር ማራዘም መፍትሄ አይደለም ነው የሚሉት። መጽሔት ዝርዝር ዘገባ ያቀርብበታል።
በሶማሊያ የተሰማራው የአፍሪካ ህብረት የሰላም ጥበቃ ተልእኮ አሚሶም በአንድ የጦር እዝ እንዲመራ ወታደሮች ያዋጡት አገሮች መሪዎች ወሰኑ። ከተለያዩ አገሮች የተወጣጡት ወታደሮች እስካሁን ባለው ጊዜ ሲንቀሳቀሱ የነበረው በተናጠልና በየተመደቡባቸው አካባቢዎችም እንደነበር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ ልዑክ አምባሳደር ብርሃነ ገብረ ክርስቶስ ተናግረዋል። ለዝርዝሩ አሁንም እስክንድር ፍሬው ከአዲስ አበባ።
በአህጉራዊው ድርጅት ጥላ ስር በሶማሊያ የሚገኘው የአፍሪካ ህብረት የሶማሊያ ተልእኮ አሚሶም አልሸባብን ለመደምሰስና የዚያችን አገር መንግስት ለመደገፍ ሲሰራ ቆይቷል። ከተለያዩ አገሮች የተውጣጣው የአሚሶም ጦር ግን እንደ አንድ ኃይል አይንቀሳቀስም። ኢትዮጵያን ጨምሮ ለአሚሶም ወታደሮችን ያዋጡ አገሮች መሪዎች ሰሞኑን በጅቡቲ ያካሄዱት ስብሰባ ግን ይህንን ሁኔታ ለመቀየር ተስማምቷል። በዚህ ስብሰባ ላይ የተገኙት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ውሳኔው ወታደሮቹ እንደ አንድ ኃይል እንዲንቀሳቀሱ የሚያደርግ መሆኑን አብራርተዋል።
ሶማሊያ ውስጥ የሚንቀሳቀሱት ኃይሎች የተወሰኑ የአገሪቱ ክፍሎች የሶማሊያን መንግስት በመደገፍ አካባቢውን እንዲያረጋጉ ከአልሸባብ ነጻ እንዲያወጡ ነው የተመደቡት። የየራሳቸው ክልል የየራሳቸው አካባቢ ያላቸው ነጻ የሚያወጡት። አሁን ይህ ሆኖ ኃይሎቹ በየራሳቸው ይንቀሳቀሱ ስለነበር አሁን የታሰበው አንድ አጠቃላይ አመራር እና ቁጥጥር እንዲኖረው።
የኢትዮጵያ፣ የኬንያ፣ የጅቡቲና የሶማሊያ መሪዎች በተገኙበት የተላለፈው ውሳኔ በአልሸባብ ላይ የሚደረገውን ዘመቻ ለማጠራከርም ተስማምቷል። ለአፍሪካ ህብረት የሶማሊያ ተልእኮ ወታደሮች ያዋጡ አገሮች ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ቡሩንዲና ጅቡቲ ሲሆኑ ጋና፣ ኬንያ፣ ናይጄሪያና ሴራሊዮን ደግሞ የፖሊስ ኃይል አዋጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እዚያው ሶማሊያ ያቆየናል። ተከታዩም ዜና በባይዶዋ ከተማ ውስጥ ትናንት የደረሱት ሁለት ፍንዳታዎች ያጠፉት ሕይወት 30 መድረሱ ተገለጸ። አልሻባብ ጥቃቱን ባደረሰበት ጊዜ የገበያው ቦታ በሰው የታጨቀ እንደነበረ ፖሊስና የአካባቢው ባለሥልጣናት አመልክተዋል። በሁለቱ ፍንዳታዎች ከተገደሉት በተጨማሪ 40 ሰዎች ቆስለው ሆስፒታል ውስጥ እንደሚገኙ ታውቋል። ከትናንት በስቲያ ቅዳሜም አልሻባብ ዋና ከተማይቱ ሞቃዲሾ ላይ በጣላቸው ሁለት ከባድ የፍንዳታ አደጋዎች የ25 ሰው ሕይወት መጥፋቱና 60 ሰው ተጎድቶ ሆስፒታል እንደሚገኝ ተዘግቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶሪያው ተኩስ የማቆም ስምምነት አልፎ ካሉ አንዳንድ ግጭቶች በስተቀር ለሶስተኛ ቀን እንደ ጸና መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታወቁ። ለግጭቶቹ እንዳይስፋፉና ውጊያውም እንዲቆም ወይም ዘለቄታ እንዲኖረው ለማድረግ የሚያስችሉ ቅኝቶችን የሚደረጉበት በርካታ መንግስታት የታቀፉበት ግብረ ኃይል ክትትል እያደረገ መሆኑንም ዋና ጸሐፊው ጠቁመዋል። በአማጽያኑ በተያዙት ቦታዎች ላይ ተፈጽመዋል የተባለውን የአየር ጥቃት ለመምከር ግብረ ኃይሉ ፈጥኖ እንዲሰበሰብ የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮ ጥሪ አሰምተዋል። የዩናይት ስቴትሱ የመከላከያ ሚኒስትር አሽ ካርተር በበኩላቸው የተኩስ አቁሙ በአግባቡ ከተጠበቀ በአጠቃላይ የቀውሱና የግጭቱ መጠን እንዲቀንስ ሊረዳ ይችላልም ብለዋል።
ቻይና ወደ ውጭ የምትልከው የጦር መሳሪያ ብዛት ባለፉ 5 ዓመታት በእጥፍ መጨመሩን አንድ አጥኚ ቡድን አስታወቀ። ቻይና በጦር መሳሪያ ምርትና ገበያ ኢንዱስትሪ በዓለም ዋና ከሚባሉት መካከል እየገባች መሆኗን የጠቆመው ስቶክሆልም የሚገኘው የዓለም የሰላም ጥናት ኢንስቲትዩት ሲፕሪ ይባላል በምህጻር። የቻይና ግዙፍ የጦር መሳሪያዎች ወጪ ንግድ በአውሮፓውያኑ የዘመን አቆጣጠር ከ2011 እስከ 2015 ዓ ም በነበሩት ዓመታት በ88 ከመቶ ማደጉን አስታውቋል። ቻይና መሳሪያዎቹን እየሸጠች ያለችው የረጅም ጊዜ ወዳጅነት ላላት አገሮች መሆኑን የጠቆሙት የኢንስቲትዩቱ ከፍተኛ ተመራማሪ ሲሞን ቬዘማን ፓኪስታንን፣ ባንግላዴሽና ሚያንማርን እንደ ምሳሌ ጠቅሰዋል። ቻይና ዩናይትድ ስቴትስና ሩሲያን ተከትላ በዓለም ሶስተኛዋ የጦር መሳሪያ አምራችና ሻጭ አገር ስትሆን ባለፉት 5 ዓመታት ውስጥ በዓለም ዙሪያ ከተሰራጨው መሳሪያ 6 ከመቶ የቻይና ስሪት መሆኑ ታውቋል።
ኢትዮጵያ ውስጥ ነጻ የአምቡላንስ አገልግሎት ለገጠሩ የኢትዮጵያ አካባቢዎች የሚሰጠው ብሔራዊ ፕሮግራም ከእርግዝና ጋር ተያይዘው ለሚደርሱ ድንገተኛ የሞት አደጋዎች በግማሽ ያህል እንዲቀንሱ ማድረጉ ተዘገበ። ይህን ዜና ዘገባ ያወጣው ግሎባል ሄልዝ በተባለው ዓለም አቀፍ የሕክምና መጽሔት ላይ የስዊድኑ የኡሚያ ዩኒቨርሲቲ ተመራማሪዎች ቡድን ነው። ሂደቱ በቀላል ወጪ ለሌሎች አገሮችም በምሳሌነት ሊወሰድ የሚችል ነው ብሏል።
በመጨረሻም አመታዊው የሲኒማ ጥበብና ሳይንስ ሽልማት ኦስካር ትናንት ምሽት ሎስ አንጀለስ ላይ ሲካሄድ የዚህ ዓመቱ አካዳሚ ሽልማት ምርጫ ነጮችን ብቻ ያሰባሰበ ነው የሚለውን ትችት ግምት ውስጥ ያስገባ እንደነበር ተገልጿል። ኢንዱስትሪው የተመልካቾቹን ህብርና ስብጥር የሚያንጸባርቅ መሆን እንዳለበት የተንቀሳቃሽ ምስሎች ወይም የሲኒማ ጥበብና ሳይንሶች አካዳሚ ፕሬዚደንት ሼሪል ቡን አይዛክስ አመልክተዋል። በደልቢ ቲያትር የተካሄደውን ስነ ስርዓት የመራው ጥቁሩ ኮሜዲያን ክሪስ ራክ ይህንኑ የቀለም ስብጥር ንትርክ ጉዳይ በመግቢያ ጨዋታው ላይ አነሳስቷል። ሊዮናርዶ ዲካፕሪዮ ሬቨናንት ፊልም ላይ ላሳየው ችሎታና ብቃት ምርጥ ተዋናይ ሲሆን ስፖትላይት ምርጥ ፊልም ተብሎ ተሸልሟል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ19 ሜትር ባንድ በ15660 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 29 2008 ዓ.ም ምሽት ፕሮግራማችን ነው።
እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
የኢትዮጵያ ቀይ መስቀል ማህበር በድርቅ ሳቢያ ለተጎዱ ሕፃናትና እናቶች የሚውል አልሚ ምግብ ለማቅረብ ከ150 እስከ 200 ሚሊዮን ብር እንደሚያስፈልገው ይፋ አደረገ። ገንዘቡ ከሀገር ውስጥ በጎ አድራጊዎች ለማሰባሰብ አቅዷል። እስከ ዛሬም ከመጠባበቂያ በጀቱና ከአጋር አባላት ባገኘው ገንዘብ ከ25 ሚሊዮን ብር በላይ መድቦ የእርዳታ ስራውን እያከናወነ መሆኑንም ገልጧል። መለስካቸው አመሃ ዝርዝሩን ይዟል።
ባለፈው ሳምንት መገባደጃ ላይ ማህበሩ በጠራው ጋዜጣዊ መግለጫ ላቀረበው የበጎ አድራጎት ጥሪ ፈጣን ምላሽ የሰጡትን የተለያዩ አካላት አመስግኗል። የማህበሩ ፕሬዚዳንት ዶክተር አህመድ ረጃ እንደጠቆሙት ይህ አገር በቀል አንጋፋ ሰብአዊ ድርጅት ባለፉት ረዥም ዓመታት በተለያየ ጊዜ በተከሰቱ የድርቅ አደጋዎች በወገን ላይ ሊደርስ የሚችለውን ጉዳት በማስቀረት ወይንም በመቀነስ ረገድ ወሳኝ ድርሻ አበርክተዋል። በአሁኑ ወቅት ኤልኒኞ እየተባለ በሚታወቀው ክስተት ምክንያት በተከተለው ድርቅ የተፈጠረው ችግር ሰፊና ጥልቅ ቢሆንም ማህበሩ በችግሩ ግንባር ቀደም ተጎጂ ሊሆኑ የሚችሉ የህብረተሰብ ክፍሎችን ትኩረቱ ያደረገ ይመስላል። ከእነዚህም ደግሞ የተወሰኑ ቁጥር ያላቸውን ለመርዳት መለየቱን ተናግረዋል። ለዚህም የሚጠበቀው እርዳታ ምን ያህል እንደሆነ ዘርዝረዋል። ምንጩንም ጭምር
እኛ እንደርስባቸዋለን ብለን ያሰብናቸው ለምሳሌ አልሚ ምግብ ወደ 170,000 ህጻናትና እናቶችና ሴቶች ናቸው። እስካሁን መድረስ የቻልነው በዚህ በአጭር ጊዜ ውስጥ በተደረገ እንቅስቃሴ ወደ 11,000 ህጻናትና ሴቶች ናቸው። በተለይም በአፋር እና በሶማሌ በኦሮሚያና በአማራ ክልል እንዲሁም በትግራይ እርዳታውን ሰጥተናል። በቀጣይ ግን ለዚህ ሁሉ ለአልሚ ምግቡ እርዳታ የሚያስፈልገን የገንዘብ መጠን ከ150 እስከ 200 ሚሊዮን ብር ብለን ነው የምንገምተው ያስቀመጥ ነው። ስለዚህ ይህንን ገንዘብ ማሰባሰብ ያለብን እዚሁ በራሳችን በሀገር ውስጥ አቅምና ከአጋር ድርጅቶቻችን ጋር በመሆን ነው።
ማህበሩ በቅርቡ የጀመረውን እርዳታ የማሰባሰብ ስራውን ተግባራዊ ከማድረጉ በፊት እነዚህን ለአደጋ በእጅጉ ተጋላጭ የሆኑ የህብረተሰብ ክፍሎችን ለመድረስም የተቻለውን ሁሉ ሲያደርግ መቆየቱን ዶክተር አህመድ ረጃ ገልጸዋል።
የአሁኑ የድርቅ አደጋ ከተከሰተበት ጊዜ ጀምሮም አስቸኳይ የዳሰሳ ጥናት በማካሄድ በድርቅ ለተጎዱ ወገኖች በተለይም ለእናቶች፣ ለነፍሰ ጡር ሴቶችና ህጻናት ልዩ ትኩረት በመስጠት የአልሚ ምግብ ድጋፍ ለማድረስ በዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን በኩል የአስቸኳይ ጊዜ ድጋፍ ጥሪ ከማቅረብ ባለፈ ማህበራችን ካለው የመጠባበቂያ በጀትና ከአጋር አካላት በተገኘ ድጋፍ ከ25 ሚሊዮን ብር በላይ በመመደብ በተለይ በአፋር፣ በሶማሌ፣ በአማራና ኦሮሚያ ክልሎች እርዳታ እያደረሰ ይገኛል።
ዶክተር አህመድ እንደገለጹት ከሆነ ማህበሩ አሁን የተለየ ትኩረት የሰጣቸው ተጎጂዎች እነማን እንደሆኑ፣ በቁጥር ስንት እንደሆኑና የት እንደሚገኙ መለየቱን፣ ዛሬም ይህ ጥረቱ ስንቶቹን መድረስ እንደቻለ አውስተዋል።
ትኩረት ሰጥተን የምንንቀሳቀስበት ያለ የአልሚ ምግቦች ሳፕሊመንተሪ ፊዴ በተለይ ህፃናት እድሜያቸው ከአምስት ዓመት በታች የሆኑ የሚያጠቡ እናቶች፣ እርጉዝ ሴቶች እና እናቶች ላይ ትኩረት በመስጠት እርዳታ ያስፈልጋቸዋል ከተባሉት ውስጥ የተወሰኑትን መርዳት ነው አስበን የተንቀሳቀስ ነው እና በዚህ ረገድ ወደ 170 ሺህ የሚሆኑ እናቶች፣ ህፃናት ለመርዳት ነው አቅደን የተነሳ ነው። በሳፕሊመንተሪ ፉድ ማለት ነው። ሌላም ደግሞ የሚያስፈልጋቸው ምግብ ነክ ያልሆኑ እርዳታዎች የምናቀርብበት ሁኔታ አለ እና በአጠቃላይ በዚህ በአልሚ ምግብ እና ምግብ ነክ ያልሆኑ እርዳታዎች የደረስናቸው ወገኖች እስካሁን ድረስ ወደ 100 ሺህ ይጠጋሉ ማለት ነው።
ማህበሩ አሁን የሚፈልገውን ድጋፍ ለማሰባሰብ በነደፈው መርሃ ግብር መሰረትም የተለያዩ ዘዴዎችን በተግባር እየዋለ መሆኑን የማህበሩ ፕሬዚዳንት ገልጸዋል። ከነዚህም መካከል በሞባይል ስልክ በአጭር መልእክት አማካይነት ከ3 ብር እስከ 50 ብር ድጋፍ ለመስጠት የሚያስችል ስርዓት ተዘርግቷል። ከዚህም በላይ አቅምና ፍላጎት ያላቸው ድርጅቶችና ግለሰቦች የድጋፍ ጥሪ በማቅረብ እርዳታ በማሰባሰብ ላይ እንደሚገኝ ዶክተር አህመድ አስረድተዋል። በእለቱ ለማህበሩ ጥሪ ፈጣን ምላሽ የሰጡ እርዳታውን ለፕሬዝዳንቱ አስረክበዋል። የኢትዮጵያ ቀይ መስቀል ማህበር ላለፉት 80 ዓመታት የተለያዩ ሰብአዊ እርዳታዎችን ሲያበረክት የኖረ አንጋፋ አገር በቀል ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ የመጽሔቱን የትንታኔ ክፍለ ጊዜ ነው እየተከታተላችሁት ያላችሁት አድማጮች። የሰማችሁትም የዕለቱ አብይ ርዕስ ነው። የትንታኔው መጽሔት ይቀጥላል።
በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረውን ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ ዛሬ የሥራ ማቆም አድማ መጥተው ውለዋል። ፌዴራሉ የትራንስፖርት ባለሥልጣን ትናንት ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቆ ነበር። አሽከርካሪዎቹ ግን ለሶስት ወር ማራዘም መፍትሄ አይደለም እያሉ ነው። አሽከርካሪዎችን፣ ተገልጋዮችንና የአዲስ አበባን ፖሊስ ኮሚሽን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዛሬ የአዲስ አበባ መንገዶች ጭር ብለው መዋላቸውን ያነጋገርናቸው አስተያየት ሰጮች ገልጸውልናል። ምክንያቱ ደግሞ ከአምስት ዓመታት በፊት የወጣውና በከፊል ተግባራዊ ሲደረግ ቆይቶ ሙሉ በሙሉ ተግባራዊ ይደረጋል የተባለውን የደንብ ቁጥር 2008/2003 የመንገድ ደህንነት ደንብ ትግበራን የተቃወሙ ታክሲ አሽከርካሪዎች የስራ ማቆም አድማ በማድረጋቸው ነው። በአዲስ አበባ ስቴዲየም አካባቢ ስራ አቁመው ተሰብስበው የተቀመጡ የታክሲ አሽከርካሪዎችን ተራ በተራ በስልክ አነጋግሬ ነበር። በርካታ የታክሲ አሽከርካሪዎችን ያነጋገርኩ ሲሆን ዋነኛ የተቃውሞ ምክንያታቸው ደንቡ ተግባራዊ ከተደረገ ሁላችንም ከስራ ውጪ ያደርገናል የሚል ነው። ከእነዚህ ውስጥ የተወሰኑት አስተያየታቸውን እንደዚህ በማለት ገልጸዋል።
ዛሬም ብቻ ሳይሆን ነገም ከነገ ወዲያ የሚፈጠረውን ነገር አሁን እኔ ለምሳሌ ቤተሰብ አስተዳዳሪ ነኝ። 1500 ብር ቤት ተከራይቼ ነው የምኖረው። ስለዚህ አሁን ሪከርድ ለሚለው ማለት ነው ሙያዬ እኔ ሹፍርና ሌላ ሙያ የለኝ ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም ቁጭ በል ነው። ይህን ነገር ደግሞ ሲወጣ ህጉም ማለት ነው ይጎዳል አይጎዳም፣ እኛ ሀገር ጋር ይሄዳል አይሄድም አልተባለም። እኛውን ለምሳሌ እንደ ቤት መኪና ቆመን አይደለም የምንውለው። ጠዋት 12 ሰዓት ተነስተን እስከ ማታ 4 ሰዓት ነው የምንሰራው። መንገድ ይዘጋጋል፣ ብዙ ነገር አለ። ደርበሽ ትቆሚያለሽ። ደንበኛ ምራ ውስጥ እዚህ ጋር የማይቻልበት ቦታ አውርደኝ ብሎ ከኛ ግብ እያያዛል። ያን ነገር ጥፋት ሳናጠፋ አንውልም። አሁን ለምሳሌ በእኛ ስራ ላይ ህጉ አይሄድም። በአጠቃላይ ማለት ነው መጫኛ ቦታ አለ፣ እዚህ ጋር ደግሞ ገበያ ቦታ አለ፣ የእግረኛ ቦታ የለም። እዚህ ጋርም ንግድ አለ፣ ብዙ ነገር አለ። በዛ መንገድ ላይ እንዴት ነው እኛ የምንችለው ነው የምልሽ። እዛ ጋ የሚነገድበት ቦታ ላይ አንቺ ቆመሽ የምችኝበት ቦታ ነው። ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎብሽ ይገባል። ከዛ ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከሰሻለች። እኔ አሁን አንድ እድል ብቻ ነው ያለ የሚገርምሽ ነገር ማለት ነው። በዚች ሁለት ቀን ውስጥ ሁለቴ ተከስሻለች። ከዛ በመቀጠል ደግሞ ምን እንደሆነ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፈቃድ የሚያዝ አልቻልኩም። የትኛው ሲስተም ኖሮ ነው? ውሃና መብራት የሚከፈልበት ቦታ መክፈል ትችላላችሁ ተብለናል። እዛ ቦታ ስንሄድ ሲስተም የለም ተብለናል።
ሌላኛው አስተያየት ሰጪ በበኩሉ በደንቡ ላይ እያንዳንዱ አሽከርካሪ ያጠፋው ጥፋት ተቆጥሮ በመጨረሻ ፍቃዱ ይሰረዛል በሚለው ላይ አይስማማም።
ምቹ መንገድ በሌለበት ቦታ ላይ ለታክሲ ተብሎ ምንም የተመቻቸ ነገር የለም። ህጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት ደግሞ ከምንም በላይ ያላሰበው ነገር አንድ ታክሲ ማለት ነው ቢያንስ ከሰላሳ ቤተሰብ በላይ ያስተዳድራል። ሹፌሩ አለ፣ የመኪናው ባለቤት አለ፣ ከመኪናው ባለቤት ሹፌሩ፣ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ። ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ፣ ተራ አስከባሪዎች እንኳን አሉ። አምስት በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህምን ነገር አላሰበውም መንግስት። እኛውን የምንፈልገው ዘላቂ መፍትሄ ነው። ስለ ህጉ መጀመሪያ ምንም እንደዚህ አይነት አምጥቶ በቃ ከዚህ በኋላ ይህ ህግ ጸደቅ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው የሆነ ዱብዳ ነው የሆነ ነገሩ ማለት ነው። ቆይ እስቲ
ጤና ይስጥልኝ።
ጤና ይስጥልኝ
ጓደኛዬ፣ ተቀብዬው ነው። እኔም ታክሲ ሹፌር ነኝ።
እሺ፣ ምን ያህል ጊዜ የሆነ ታክሲ ስታሽከረክር?
እኔ 6 ዓመት አክል ነድቻለሁ። ቅሬታችን ምን መሰለሽ?
እሱን እየጠየቅኩት የነበረው ጥያቄ አንድ ህግ ወጥቷል። ምናልባት ህጉ ላይ እንደተጠቀሰው እስከ 21 ነጥብ ያስቆጠረ ጥፋት ነጥብ ያስቆጠረ አሽከርካሪ ነው ጥፋቱ ይሰረዛል የሚለው እና 21 ነጥብ ድረስ አንድ አሽከርካሪ ጥፋት ሰርቶ ታዲያ መንዳቱ መቀጠል አለበት ወይ? ይህ ህግ መከበሩ ምንድን ነው ቅሬታ የሚያሳድርባችሁ የሚል ጥያቄ ነበር ያቀረብኩለት።
አዎ፣ ይህ ቅሬታ ደግሞ እኔ የምነግርሽ 21 እኮ ለሁለት ዓመት ነው ያሳግዳል። ደግመሽ ተወጫለሽ ነው የሚባል። 2 ዓመት እኔ ስራ ፈትቼ የምኖርበት ዘመን ማለት ነው። 14 ነጥብ ደግሞ ለ6 ወር ነው የሚባለው። 14 ነጥብ 21 ለ2 ዓመት 14 ደግሞ ለ6 ወር ነው። እኔ ቤተሰብ ያለኝ ሰው ነኝ ማለት እኔንም ራሴንም ቤተሰቤንም ማስተዳደር ሰው ነኝ በዚህ ስራ ማለት ነው። የተከበረ ስራ ነው የምንሰራው፣ ማንም የማይሰራውን ስራ ማለት ነው። ኢትዮጵያ ውስጥ እኮ ይህን እኛ የምንሰራውን አክል ሰዓት የሚሰራ ያለ አይመስለኝም። ወደፊትም ይኖራልም ይፈጠራልም ብዬ አላስብም። የአዲስ አበባን ጉዳይ እያንቀሳቀሰን ያለ ነው እኛ ነን ብለን እናስባለን። እሱም በትግል በቃ ለብዙ ሰው መስዋዕትነት እየከፈልን ማለት ነው። እዛ ጋር መንገድ ትራንስፖርት አለ፣ እዚህ ጋር ትራፊክ አለ፣ እዚህ ጋር ህዝብ አለ። ህዝቡን ሁሉ በቃ ይህን ሁላ ችለን የምንል ሰዎች ብንኖር እኛ ነን። ይህንን ህዝብ እየቻለን የምንኖር ሰዎች ላይ ህግ ስታወጪ አግባባለሁ ነው። እውነት የቤት መኪና ይከሰስ ቢባል ነገ ማምጣት የሚችልበት አጋጣሚ ይኖራል። ከፈለገም ሹፌር ይቀጥራል፣ ችግር የለበት። እኛ ግን እችን የሰው መኪና ነው ሰርተን የምንኖር። አብዛኞቻችን የሰው መኪና ነው የምንነደው። በዚህ ቤተሰቦቻችን ማስተዳደር የምንኖር ሰዎች ነን። በቃ አብዛኞቻችን በቃ አስተዳደር በዛ ላይ ተሳቀን የምንኖርበት ሀገራችን ላይ የምንኖር አይመስለኝም። እኔ በግሌ አሁን ራሱ ያለንበት ቦታ ተሳቀን እየኖርን ወይነ ማነ ወይነ ምናነ ምናም እየተባባል ነው እየኖርን ያለ ነው። በጣም ይደብራል ያለው ነገር። ብቻ መፍትሄውን ማምጣት ከቻለ ይቻል፣ ችግር የለውም። የሚቀማም ካለ ደግሞ እኛም መፍትሄን እንወስዳለን። እግዚአብሔር እስከፈቀደ ድረስ እንኖራለን፣ የምንኖርበት ድረስ እንኖራለን ብለን እናስባለን። እሱ ስሜቱ እንደ ስሜቱ። 2 ዓመት ደግሞ የሰውን ጉሮሮ መዝጋት ማለት ከባድ። የኔ ችግር የለውም ቤተሰባል፣ የቤተሰቦቼ ጉሮሮ መዝጋት ማለት ከባድ ነው ብዬ አስባለሁ። እናቴ
በዚህ ጉዳይ ላይ አስተያየት እንዲሰጡን የአዲስ አበባና የፌዴራል ትራንስፖርት ባለስልጣን አመራሮችን በስልክ ለማግኘት ያደረግነው ሙከራ ያልተሳካ ሲሆን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ባለሙያ ምክትል ኢንስፔክተር አሰፋ መዝገቡን አግኝተን አነጋግረናቸዋል።
ይሄ ቀጥታ እኛን የሚመለከት አይደለም። ያው ይሄ ትራንስፖርቱ ለምንድን ነው የቆመው? ምን ፋሲሊቲ እያደረጉ ነው? ምን መፍትሄዎችን እየሰጡ ነው የሚል ፌዴራል ትራንስፖርት ባለስልጣን በተደጋጋሚ ስብሰባም ላይ ናቸው እና እነሱ ጋር በተደጋጋሚ በደዊ የተሻለ ነው የሚሆነው። ምክንያቱም እኔ ምንም አይዲያውም የለኝም፣ ያለኝም መረጃ የለም። ዞሮ ዞሮ ስለ ህጉ ብቻ ነው ማውራት የሚችለው። ህጉ ምንድን ነው የሚከለክለው፣ ምን ደረጃ ሲደርስ ነው መንጃ ፈቃድ ሊያስቀማ የሚችለው፣ የመሳሰሉት ነገሮችን እሱ ህጉ ላይ የተቀመጠውን ነገር መናገር እችላለሁ። ግን አሁን ለተደረሰው ችግር ምን መፍትሄዎች እየተቀመጡ ነው የሚለውን የፌዴራል ትራንስፖርት ባለስልጣንን ብታነጋግር የተሻለ ነው የሚሆነው። ሲሆን
እሺ፣ የፌዴራል ትራንስፖርት ባለስልጣንን መሞከሬ ይቀጥላል። ግን በርካታ የታክሲ አሽከርካሪዎችን አነጋግሬ ነበርና ቅሬታዎች አሏቸው። ቅሬታቸው እነዚህ ነገሮች መንገድ ባልተሟላበት፣ የምናቆማበት ቦታ ባልተሟላበት፣ ነገሮች በሙሉ ባልተስተካከሉበት ሁኔታ አንድ ባለታክሲ እንደዚሁ በከተማው በጠቅላላ የከተማው አወቃቀር ምክንያት አንድ ባለታክሲ በቀን ውስጥ 3-4 ሊቀጣ ይችላል እና ይሄ ተግባራዊ መደረጉ ከዛ ያለውን ችለናል፣ ግን መንጃ ፈቃድ መቀማት ጋር የሚለው ተግባራዊ መደረጉ ግን እንዳንሰራ ማድረግ ነው። ሲስተሙ በሌለበት ሁኔታ ነው እኛ ላይ ተግባራዊ የሚደረገው። ትራፊክ ፖሊስም እኛ ላይ ይጨክናል። በየቀኑ ትራፊክ ፖሊሶችን እየለመንን ነው ህይወታችንን የምንቀጥለው። አንዳንዶቹ ደግሞ ይረዱናል እንጂ መኖር የማንችልበት ደረጃ ነው ያለ ነው እና በዚህ ሲስተም ውስጥ ይህን ህግ አምጥቶ ተግባራዊ ማድረግ እኛ ላይ ምንም መፍትሄ አይደለም ይላሉ። እና እርስዎ የትራፊክ ፖሊስም ኖትና የመንገዱን ሁኔታ እንዴት ያውታል? የሚመች አሰራር ነው ያለው ነው የሚሉት።
ትክክለኛ ጥያቄ ነው የተነሳው። በተለይም ለታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጡበት፣ በተለይም ሌሎች ተሽከርካሪዎችን መንገድ ይዘውብን ከዛ በኋላ እኛ አገልግሎት ለመስጠት ስንል ደርበን በማቆም ለጥፋት ልንዳረግ እንችላለን የሚለው የተለያዩ ጥያቄዎች ተነስተዋል። የጊዜው መራዘም እነኝን ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮች እንዲስተካከሉ ነው። ማንም ሰው ሕግን በማክበር ዙሪያ እንዲጎዳ እንዲበደል ፈለግም መሆንም የለበትም። እንደ ራሴም ቢሆን እንደ መስሪያ ቤትም ቢሆን ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱና በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን የተከታተሉ ክስ እየከሰሱ መንጃ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ ለምሳሌ እነሱም የተሻለ ነገር እስኪያገኙ ድረስ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገውና አሁን የጠረከረ ነገር ዞሮ ዞሮ
ይሄ የአዲስ አበባ የትራንስፖርት ችግር እንግዲህ የምናውቀው ነው። እንግዲህ ስጠይቃቸው ያሉኝ ህጉን አናከብርም ሳይሆን ህጉን ስናከብር አብሮም መመቻቸት ያለበት ነገር ስላለ ነው ነው የሚሉት። እና በሶስት ወር ጊዜ ውስጥ ይፈታል ብለው ያምናሉ?
እንግዲህ ሆነ ይሄ አንዳንድ ጊዜ ከአንቺ የምትሰሪው መስሪያ ቤትሽን ወክለሽ የምችሉን ነገር ነው ልትናገር የምትችው። አሁን የዚህ የመንገዱ ሁኔታ የታክሲ ፌርማታዎች የመሳሰሉ ነገሮች በትክክል በደንብ ተሰርቶ አልቆ ይሄ ነገር ተግባራዊ ይሆናል ብዬ ምል ከሆነ ከኔ መስሪያ ቤት ውጭ የሆነ ነገር ነው እየተነበይኩ ያለሁት ማለት ነው። ነገር ግን መሆን እንዳለበት እኛ መስሪያ ቤታችንም ያምናል። በቃ የተመቻቸ ነገር ለአሽከርካሪዎች መኖር መቻል አለበት የሚል ነገር እናምናለን። እንደ አቅጣጫ ይሄ ነገር ቢሆን ነው ብለን ሪኮመንድ የምናደርገው። ዞሮ ዞሮ ይስተካከላል አይስተካከልም የሚመለከተው መስሪያ ቤት ይህን ነገር መልስ ሊመልስ የሚችልበት ነገር ይኖራል ብዬ ነው ማስበው።
ተከታዩ የመጽሔቱ ትንታኔ ወዲህ ወደ ዩናይት ስቴትስ ይመልሰናል። ሱፐር ቲውስዴይ ትልቁ ማክሰኞ በዩናይት ስቴትስ የፕሬዚዳንታዊ ምርጫ የሞት ሽረት የሚካሄድበት የመጀመሪያ ዙር ፉክክር ወሳኝ ቀን ነው። ሪፐብሊካኑ በ13 ግዛቶች የቅድመ ምርጫና ኮከስ የተባሉት ሲያካሂዱ፣ ዲሞክራቶች ደግሞ በ12 ግዛቶች ምርጫዎችን ያካሂዳሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን ትኩረት ያደርግበታል። የአሜሪካ ድምፁ ግሬግ ፍሌክስ ያጠናቀረውን ዘገባ ሄኖክ ሰማእግዜር ያቀርበዋል።
በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምፅ ሰጪዎች አብይ የአትኩሮት ማዕከል ሆናለች። በሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሴዎች ዴሊጌትስ አላት። የቴክሳስ ግዛት በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሴዎች ዴሊጌትስ ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። በነገ ዕለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ሕዝቡ የሚሰጠው ድምፅ በወኪል ወይም እንደራሴዎች ቁጥርና ድምፅ ነው የሚወሰነው። በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል።
We've all seen at home when Washington politicians say about an illegal or unconstitutional program.
በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ሕጋዊ ያልሆነ ወይም ሕገ መንግሥታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ፣ ይሄ መርሃ ግብር መቋረጥ አለበት። አሁን ባይሆንም በቅርቡ እናሳካዋለን።
ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል።
They're losing very badly. You saw the new Bloomberg poll come out.
Well, Senator Cruz is winning in Texas. He's beating you here.
He's not winning in Texas.
በጣም እየተሸነፉ ነው እኮ። የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ?
ጋዜጠኛዋ ደግሞ ሴናተር ክሩዝ ግን በቴክሳስ እርሶን እያሸነፉ አይደል እንዴ?
በቴክሳስም እያሸነፈ አይደለም። አቻውንን ነው እየተፎካከርን ያለ ነው። በእውነት ነው የምለው፣ በቅርቡ የወጣው የህዝብ አስተያየት አሃዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው።
አንዳንድ የህዝብ አስተያየት አሃዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። በሂውስተን ቴክሳስ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምፃቸውን ከፍ አድርገው ያሰሙ የተሰበሰቡበት ነበር።
እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ? በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስርዓት ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው።
የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ።
ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል፣ ያሻሽላል ብዬ አስባለሁ።
በቴክሳስና በሌሎች አካባቢዎች መራጮች ጆሮአቸውን ለቨርመንቱ ሴናተር በርኒ ሳንደርስ ሰጥተዋል።
And in the last 30 years, there has been a massive redistribution of wealth.
ባለፉት 30 ዓመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው።
ነገ ሱፐር ቲውስዴይ የሞት የሽረት ማክሰኞ ብለናል። የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎም ይጠበቃል።
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ሆኗል። ከዚህ ቀጥሎ የእናንተው አስተያየት ይሰማል።
ጥላስን የአሜሪካ ድምፅ ሬዲዮ አማርኛ ክፍል፣ እኔ ዛሬ አስተያየት መስጠት የምፈልገው በወልቃይት ሁለት ሰዎች ስለ ወልቃይት ሕዝብ አስተያየት ሲሰጡ ስለሰማሁና የወልቃይት ሕዝብ ትግርኛ አይናገርም። ወልቃይት ማለት ሁመራ ማለት ነው። በሁመራ ውስጥ ይኖር የነበረው የወልቃይት ሕዝብ ነው ብሎ ሲናገር ስለሰማሁ ነው። 95% ይኖር የነበረው የትግራይ ህዝብ ነው ሁመራ ውስጥ። 5% ምናልባት ወልቃይት ይሆናል። በእርሻው ሁሉ በማንኛውም ተሰማርተ የነበረው የትግራይ ህዝብ ነው። እኔም በእናቴ ወልቃይት ነኝ። ስለዚህ የወልቃይት ህዝብ ሁለቱንም ቋንቋ ጥሩ አድርጎ አሳምሮ የሚናገር ህዝብ ነው። ስለዚህ እድሜያቸው የገፋች ሰዎች እውነትን ብትናገሩ የተሻለ ይመስለኛል። ምናልባት ሁመራና ወልቃይት ሲያስተዳድሩ የነበሩም አያቴ ናቸው። ደጃዝማች ተስፋዬ መደባ ይባላሉ። ታንክ ዩ።
ሀሎ ቪዎች እንዴት ናችሁ? ስለ ወልቃይት ማንነት ጥያቄ ትንሽ ላካፍላችሁ ሀሳቤ ነው የደወልኩት። ትዝታ ብላቸው ሶስት አባቶች አቅርባ አባቶችም በሚገባ ገልጸውታል። እኔ የጠለምት ተወላጅ ነኝ። ወልቃይትና ጠለምት እኔ ተወልጄ እስከማውቀው ድረስ የጎንደር ክፍለ ሀገር ግዛት እንደነበረ ነው የማውቀው። በቋንቋ ከሆነ በእርግጥ ሁለቱም ትግርኛ ተናጋሪዎች ናቸው፣ ወልቃይትም ጠለምትም። አንድ ነገር ላካፍላችሁ ፈልጉ። የወልቃይት ሰው ጭፈራ ሲጀምር የሚጨፍረው በአማርኛ ነው። ሰው ሲሞትበት ግን የሚያለቅሰው በትግርኛ ነው። እና ወልቃይትና ጠለምት ደጋና ቆላ ይከፈላል። ደጋ ደጋው አማርኛ ተናጋሪ፣ ቆላ ቆላው ትግርኛ ተናጋሪ ነው። ወደ ጠለምት ልውሰዳችሁ። የኔ ታላቅ ወንድም የወረዳ ዳኛ ሆኖ ጠለምት በሚሰራበት ጊዜ የጠለምት ሰዎች ፍርድ ቤት በመሬትም ሆነ በሆነ ጉዳይ ሲቀርቡ አስተርጓሚ ሆነው አስተርጓሚ ይዘው ሲሟገቱ ተማሪ ሆኜ አስታውሳለሁ። አማርኛ ይችሉ ትግርኛ ነው የሚናገሩ። ወልቃይትም እንደዚሁ ነው። የአፍ ቋንቋ መክፈቻው ትግርኛ ነው። ሁላችንም ትምህርት ቤት ገብተን ነው አማርኛ የተማርነው። እና ይሄን ስላችሁ ራሴን ግልጽ ለማድረግ ፈልጋለሁ። የወያኔ ደጋፊም አይደለሁም፣ ተቃዋሚም አይደለሁም።
Yeah. የላስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ስልካችን 2022059942 የውስጥ መስመር 14 መሆኑን እንደገና እናስታውሳችሁ። የኢሜይል አድራሻችን ደግሞ horn@voanews.com ነው። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ያሰማናል።
የኢትዮጵያና የኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታወቀ። ወደ ሀገራቸው የተመለሱት ኢትዮጵያውያን ቁጥራቸው ስንት እንደሆነ ግን መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አላብራራም። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመታት በፊት የወጣውንና በከፊልም ሲተገበር የነበረው ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ በሚል የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት የስራ ማቆም አድማ መተው ውለዋል። የፌዴራሉ ትራንስፖርት ባለስልጣን ትላንት ባወጣው መግለጫ ይህ አፈጻጸም ለሶስት ወራት መራዘሙንም አስታውቋል። ኢትዮጵያ ውስጥ ነጻ የአምቡላንስ አገልግሎት ለገጠር አካባቢዎች የሚሰጠው ብሔራዊ ፕሮግራም ከእርግዝና ጋር ተዛምደው የሚደርሱ ድንገተኛ የሞት አደጋዎችን በግማሽ ያህል መቀነሱ ተዘገበ። ዘገባውን ግሎባል ሄልዝ በተባለው ዓለም አቀፍ የሕክምና መጽሔት ላይ ለንባብ ያበቃው የስዊድኑ የኡሚያ ዩኒቨርሲቲ ተመራማሪዎች ቡድን በአነስተኛ ወጪ ሁነኛ አገልግሎት መስጠት የቻለ ፕሮግራም ከሰሃራ በስተደቡብ ለሚገኙ ሌሎች የአፍሪቃ ሀገሮችም በአርአያነት ለጥቅም ሊውል የሚችል ነው ብሏል። ርዕሰ ወሬዎቹ ነኙ ነበሩ።
አመሰግናለሁ አሉላ ለዋና ዋና ዜናው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት ነው። እንዲሁም ናይል ሳት ላይም ታገኙናላችሁ። ስፖርት ነው ተከታዩ ዝግጅት። አዘጋጅና አቅራቢ ሰሎሞን ክፍሌ።
ፈይሳ ሌሊሳ ከኢትዮጵያ፣ ሄላ ኪፕሮፕ ከኬንያ በቶኪዮ ማራቶን ድል ተቀዳጅተዋል። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ሌሎች የአትሌቲክስና እግር ኳስ ስፖርት ዜናዎችም ይኖሩናል። አብራችሁን ቆዩ። ኢትዮጵያዊው አትሌት ፈይሳ ሌሊሳና ኬንያዊቷ ሄላ ኪፕሮፕ በትላንቱ የቶኪዮ 2016 ማራቶን ድል ሲቀዳጁ ሄላ የኮርሱንም ሬኮርድ በማሻሻል ነው። ሄላ ከዚህ ቀደም በኢትዮጵያዊቷ አትሌት ትርፌ ጸጋዬ ተይዞ ከቆየው 2:22:23 ፈጣን ጊዜ ላይ አንድ ደቂቃ ግድም በማንሳት በ2:21:27 አጠናቃለች። በ35ኛው ኪሎ ሜትር ላይ ሁለቱ የኬንያ ሯጮች ሄላ ኪፕሮፕና ኤድና ኪፕላጋት ከኢትዮጵያውያቱ አትሌቶች ከአማነ ጎበናና አበሩ ከበደ ጋር አራት ሆነው ነበር በሬኮርድ ማሻሻል ፍጥነት አብረው ሲሮጡ የታዩት። ጥብጣቡን አልፌ እስከ ሄድኩበት ጊዜ ድረስ ለማሸነፌ እርግጠኛ አልነበርኩም ያለችው ሄላ ኪፕሮፕ ባለፈው ዓመት በሁለተኝነት ነበር ያጠናቀቀችው። ትላንት አንዳንድ ቦታ ላይ ነፋሻ የነበረ ቢሆንም በአጠቃላይ አየሩ ተስማሚ ስለነበር የኮርሱን ሬኮርድ ለማሻሻል እንደረዳትም አስረድታለች። አማነ ጎበና ከኢትዮጵያ በ2:21:51 ሁለተኛ፣ ኤድና ኪፕላጋት ከኬንያ ሦስተኛ ሆነዋል። ሁለቱ የኢትዮጵያ ራጮች አበሩ ከበደና የ2015 ሻምፒዮኗ ብርሃኔ ዲባባ አራተኛና አምስተኛ ሆነዋል። በወንዶቹ ፈይሳ ሌሊሳ የቶኪዮ ማራቶንን በድል ያጠናቀቀው የ2014ቱን ሻምፒዮን ኬንያዊውን ዲክሰን ቹምባን ቀድሞ በመግባት ነው። ጊዜውም ጥሩ ነው። 2:06:56 ተመዝግቧል። የ26 ዓመት ዕድሜ ያለው ፈይሳ ሌሊሳ ለመጀመሪያ ጊዜ በማራቶን የሮጠው እንደ አውሮፓውያን ዘመን አቆጣጠር በ2010 ሲሆን የትላንቱ 17ኛው ነው። ውሳኔው የኢትዮጵያ አትሌቲክስ ፌዴሬሽን ቢሆንም ትላንት በቶኪዮ ማራቶን በማሸነፌ ለሪዮ ኦሊምፒክ ትኬት የቆረጥኩ ያህል ተሰምቶኛል ብሏል ፈይሳ ከውድድር በኋላ ለጋዜጠኞች ሲናገር። ለሪዮ ኦሊምፒክ የኢትዮጵያና የኬንያ አትሌቶች ተሳትፎ። ገዛኸኝ ጽዮን መስቀል ከአዲስ አበባ ተከታዩን አጠናቅሯል።
አመሰግናለሁ ሰለሞን። የዓለማችን ቁጥር አንድ ተወዳጅና ተላፋቂው የኦሎምፒክ ውድድር እነሆ 5 ወራት ብቻ ቀርተውታል። 31ኛውን የሪዮ ኦሎምፒያድ የምታስተናግደው ብራዚል መስተንግዶዋን አጠናቃ እንግዶቿን በመቀበል ሽር ጉድ ማለት ጀምራለች። ይህ በዚህ እንዳለ በ31ኛው የሪዮ ኦሎምፒክ የሀገሮች የተሳትፎ ጉዳይ ጥርጣሬ ውስጥ ገብቷል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በቀጣዮቹ 5 ወራት የውሳኔ ለውጥ ካላደረገ በስተቀር ሩሲያን ከኦሎምፒኩ ጨምሮ ከማናቸውም የአትሌቲክስ ውድድር አግዷታል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዚዳንት ሎርድ ሴብስቲያን ኮህ በአበረታች መድኃኒት ተጠቃሚነትን ተከትሎ እንደ ሩሲያ ሁሉም በኬንያም ላይ የቅጣት እገዳ ከማሳለፍ እንደማይመለሱ ሰሞኑን ተናግረዋል። ከአርባ በላይ ታዋቂ የኬንያ አትሌቶች አበረታች መድኃኒት መውሰዳቸው መረጋገጡ ዓለም አቀፉ የዶፒንግ ኤጀንሲ አስታውቋል። የኬንያ አትሌቲክስ ፌዴሬሽንም በዚህ ዙሪያ በቂ ሪፖርት እንዲያቀርብ እየተጠበቀ ነው። የኬንያ አትሌቶች በአበረታች መድኃኒት መጠቀማቸው ሲወሳ የኢትዮጵያ አትሌቶችም ስማቸው መነሳትና መውደቁ አልቀረም እና በዚሁ መሰረት ዓለም አቀፉ ኦሎምፒክ ኮሚቴ የሪዮ ኦሎምፒክ የኢትዮጵያን ተሳትፎ እንዴት ይመለከተዋል? የተሳትፎ ማረጋገጫ ውስጥ ተገኝቷል ብዬ የኢትዮጵያን ኦሎምፒክ ኮሚቴ የህዝብ ግንኙነት ኃላፊ አቶ ዳንኤል አበበን አነጋግሬያለሁ።
በሪዮ 2016 ኦሎምፒክ ሐምሌ በሚደረገው ትሳተፋለች። በአራት ስፖርት አይነቶች እንሳተፋለን ብለን ነው ያቀድነው። በአትሌቲክስ፣ በብስክሌት፣ በዋናና እንዲሁም አሁን በያዝነው ወር የቦክስ ማጣሪያ አለ። እሱም በቦክስ የምናልፍ ከሆነ ማጣሪያ በአራት ስፖርቶች ተሳትፈን 12 ሜዳሊያ ነው ማምጣት ያሰብነው። አራት ወርቅ፣ አራት ብርና አራት ነሐስ እሱን ልናዘ ልናመጣ ያሰብነው እና በነገራችንም የሐምሌ 29 ተጀምሮ ናሴ 15 ለሚያልቀው የሰመራ ኦሎምፒክ ኢትዮጵያ ኦሎምፒክ ኮሚቴ በእርግጠኝነት ትሳተፋለች። ይህንንም አረጋግጠናል። የኢንተርናሽናል ኦሎምፒክ ኮሚቴ ጋር ባለን ግንኙነት የስራ ግንኙነት አለን። ኮንፈርምድ ነው። ለምሳሌ ከአትሌቲክስ ጋር ተያይዞ ከ800 አሁን ባለው ማለት ነው ከ800 እስከ ማራቶ ባለው ርቀት እንሳተፋለን። በብስክሌት አንድ ተወካይ አትሌት ጸጋቡ ግርማይ እሱ ይወክልናል። በኋላ ደግሞ በዩኒቨርሳሊቲ ወይም በኮታ በአንድ ወንድና በአንድ ሴት እንወክላለን።
በየዘርፉ የሚወዳደሩ አትሌቶች የመጨረሻ ምርጫ መቼ ይደረጋል ላልኳቸው የህዝብ ግንኙነት ኃላፊ የፊታችን ሐምሌ ወር ይታወቃል ብለውኛል።
ለእግር ኳሱ ስፖርት ዜናም ከገዛኸኝ ጋር ይሆናል የምንቆየው። አዲስ አበባ የሀገር ውስጥ ፕሪምየር ሊግና የአፍሪካ ክለቦች ሻምፒዮና ውድድሮችንና ውጤቶቻቸውን ይገልጽልናል።
ቅዱስ ጊዮርጊስ ከሴሸልሱ ቅዱስ ሚካኤል ጋር ያለበትን የመልስ ጨዋታ 1-1 አቻ በመውጣት ወደ ቀጣይ ማጣሪያ መሸጋገሩን አረጋግጧል። የመጀመሪያውን ማጣሪያ አዲስ አበባ ላይ 3-0 የረታው ቅዱስ ጊዮርጊስ ከትናንት በስቲያ 1-1 ተለያይቶ በአጠቃላይ ውጤት 4-1 ወደ ቀጣይ ማጣሪያ ተሸጋግሯል። ቀጣይ የቅዱስ ጊዮርጊስ ተጋጣሚም የአፍሪካ ክለቦች ሻምፒዮኑ የኮንጎ ዲሞክራቲክ ስመጥር ክለብ ቲፒ ማዘንቤ መሆኑ ታውቋል። ቲፒ ማዘንቤ ባለፈው ሳምንት ለአፍሪካ ክለቦች ሱፐር ካፕ ማለት እያሸናፊ እስከ አሸናፊ ዋንጫ ማውጣቱ ይታወሳል። በአፍሪካ ኮንፌዴሬሽን ዋንጫ የመልስ ማጣሪያውን ከግብፁ አልማካስ ጋር ያደረገው መከላከያ 3-0 በመሸነፉ በአጠቃላይ ውጤት 6-1 ከቀጣይ ማጣሪያ ውጭ ሆኗል። መከላከያ ከሁለት ሳምንት በፊት አዲስ አበባ ላይ 3-1 መሸነፉም ይታወሳል። በሌላ የእግር ኳስ ዜና በሀገር ውስጥ እግር ኳስ ዜና ማለት ነው የኢትዮጵያ ፕሪሚየር ሊግ 12-18 የተወሰኑ ጨዋታዎች በአዲስ አበባ እና በክልል ከተሞች ተካሂደዋል። የፕሪሚየር ሊግ የመጀመሪያ ዙር ሊጠናቀቅ 1-2 ጨዋታዎች ብቻ ቀርተውታል። ቅዱስ ጊዮርጊስ እና አዳማ ከነማም መሪነቱን እስካሁን እየተፈራረቁበት ነው። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ ደደቢት ድሬዳዋ ከነማን 2-0 በመርታት የዋንጫ ተፎካካሪነትን አጠናክሯል። አርባ ምንጭ ከነማ ሲዳማ ቡናን 3-1 በመርታትም ደረጃውን ከወራጁ ቀጠና አሻሽሏል። ዳሽን ቢራና ሐዋሳ ከነማ ባዶ ለባዶ 1-1 ነጥብ ተጋርተው ወጥተዋል። ቅዱስ ጊዮርጊስና አዳማ ከነማ በእኩል 23 ነጥብ በጎል ተበላልጠው ከደረጃ ሰንጠረዙ አናት ላይ ናቸው። ቅዱስ ጊዮርጊስ ከአዳማ ከነማ የሚበልጠው በአራት ጎል ብቻ ነው። ደደቢትና ሲዳማ ቡና በ2 እና በ18 ነጥብ ሶስተኛና አራተኛ ናቸው። ኮከብ ጎል አግቢነቱን የአዳማ ከነማ ታፈሰ ተከስተ በ18 እንዲሁም የቅዱስ ጊዮርጊሱ አዳነ ግርማና የደደቢቱ ሳሙኤል ሳሊሉ በኩል 7 ጎል ክትክሩን አንገት ለአንገት አድርገውታል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
እኔም አመሰግናለሁ ገዛኸኝ። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰሎሞንና ገዛኸኝን ከዚህ እኛም እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች።
በአረብ አገሮች ተዛምቶ የነበረው ህዝባዊ መነሳሳት አምስተኛ ዓመቱን ያዘ። በቱኒዥያ አዎንታዊ ውጤት አስመዝግቧል። ግብፅም ወደ ዲሞክራሲያዊ ስርዓት መዝለቅ አይሳካላት እንጂ ትርምስና ውከት ማስወገድ ችላለች። በሊቢያ በሶሪያና በየመን ግን ህግና ስርዓት ጠፍቶ ግጭት፣ ጦርነትና ውከት ነግሷል። የአረብ አገሮች ህዝባዊ እንቅስቃሴ መጀመሪያውን ስለምን ተነሳ? እንደምንስ ደረሰ? ወደ ግጭትና ጦርነት ያመራባቸው ምክንያቶችስ ምንድን ናቸው? በሚሉ ጭብጦች ዙሪያ ትንታኔ ይሰጡን ዘንድ ፕሮፌሰር ጳውሎስ ሚልኪያስን ጋብዘናል። ፕሮፌሰር ጳውሎስ ካናዳ ውስጥ በኮንኮርዲያ ዩኒቨርሲቲ ለረጅም ዓመታት የፖለቲካ ሳይንስ ያስተማሩ ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። በአረብ አገሮች ህዝባዊ መነሳሳት የተካሄደበትን ምክንያት በሚያብራሩበት ይጀምራሉ።
መነሻ ምክንያቶቹን እንግዲህ አንደኛው የወጣቶች ስራ አጥነት ነው። ለምሳሌ በቱኒዚያ 30% ወጣቶቹ ስራ አልነበራቸውም፣ በግብፅም ደግሞ 40%። ሁለተኛ ደግሞ የመደብ ኢኮኖሚ ስርጭት መዛባት ማለት ጥቂቶቹ በቅንጦት እንዳላቀቁ 80% ደግሞ በድህነት አለንጋ ሲገረፍ፣ ይህ እንግዲህ ራሱ እዛ በመካከላቸው ብዙ ትልቅ ቅራኔን እየፈጠረ የሚሄድ ነው። የዚህ ሁኔታ ነበረባቸው ሁላቸውም ውስጥ የአረብ ሀገሮች የመንግስት መሪዎች እና ሹሞቻቸው በስልጣን መባለግ፣ በሙስና መዘፈቅ፣ የፖለቲካ አድሎ እየጨመረ ሄደዋል። ሰብአዊ ህልውና አይከበርም ነበር፣ ዲሞክራሲ ምንም ያልነበረበት የመድበለ ፓርቲ ስርዓት ሳይሆን በአንድ ተወዳዳሪ በሌለው ፓርቲ ማራመድ አንዱ ልማድ ነበር። የህዝብ ብዛት ሲጨምር ደግሞ የሚከሰተውን ችግር ለመፍታት አለመሞከራቸው ማናቸውም። በዛ ላይ ተጨማሪ ደግሞ ዓለም አቀፋዊ በሆነው የ2008ና የ2009 የኢኮኖሚ ዝቅጠት ሰለባ ሆነዋል። እነሱም እንደሌላውም ሀገር ግን እነሱ እንግዲህ ይሄ ሌላው ተጨምሮ ነው ፕሮብሌሙን ያባበሰባቸው። የምግብ ዋጋ ማሸቀብና የገቢ እድገት አለመመጣጠን ብዙዎቹን አስመርሮ ነበረ። ከሁሉም በላይ ደግሞ አምባገነን መሪዎቻቸው ለሰላሳና ለአርባ ዓመታት ስልጣን ተቆናጠው ይዞታቸውን ላለመልቀቅ በፖሊስና በጨካኝ ታጣቂ ሎሌዎቻቸው ህዝብን በማሰቃየት ደባቸውን በማጥፋት ነበር የሚገዙት። አምባገነኖቹ መሪዎች የህዝብን የዴሞክራሲ መብት መንሳት ብቻ ሳይሆን በያዙ ስልጣን በመቶ ልጆቻቸውን እንደ ዘውድ ስርዓት ስልጣን ለማስጨበጥ መንቀሳቀስ ጀምሮ ነበረ። ይህ እንግዲህ በሙባረክም በሊቢያም እንደዚሁ የታየ ነበረ። ቤን አሊም እንደዛ ያዘጋጅ ነበር ልጁን። እንግዲህ እነዚህ ነገሮች አንድነት ተጨምረው በአንድ ጊዜ ያንን አብዮቱ እንዲፈነዳ አደረጉ ማለት ነው። በሁላቸውም በቱኒዚያ ጀምሮ ያው እንደታወቀው
ያ ሁሉ ተካሂዶም ወጣቶች በትልቅ ተስፋ በተለይም በግብጽ የምናስታውሰው ነው። በትልቅ ተስፋ ሁሉ ከተደረገ በኋላ እስካሁን ባየነው እንግዲህ በአብዛኞቹ መጨረሻው የተፈለገው ደረጃ የደረሰ አይመስልምና ምክንያቱ ምንድን ነው?
ከመጀመሪያም እንግዲህ ፕሮብሌሙ ሲነሳ ተመሳሳይ ፕሮብሌም ቢኖራቸውም ክሉ እያንዳንዱ ሀገር እንግዲህ የራሱ ደግሞ የቆየ ታሪክ የቆየ አወቃቀር የነበረበት ሁኔታ ነው። ግብፅና ቱኒዚያ ለምሳሌ በዚህ ምክንያት ከሌሎቹ ተለይቶ ሌላ መንገድ ነው የያዙት እና ግብፅ መጀመሪያ ሲነሳ ብዙዎቹን ንቅናቄውን ወደፊት ያራመዱት ወጣቶች ከሃይማኖት ጋር ያልተያያዙ ልጆች ነበሩ እና መቀስቀስ ነው እንጂ ከዛ በኋላ ያለውን ለመምራት አይቻልም። መሳሪያ በእጅ የለም፣ ሌሎች ናቸው የያዙት፣ ወታደሩ ነው የያዘ። የግብጽ እንግዲህ ይሄ ነው ዋናው ችግሩ። ሬጂም ሼንጅ አልተደረገም ግብጽ ውስጥ፣ ሙባረክ ብቻ ነው የተገለበጠው። ሙባረክን አንድ ሰው ነው አንድ ሰው ስለሄደ ሲስቴሙ አልሄደም ማለት ነው።
ስርአቱ እንዳለ ነበር ማለት ነው።
እንዳለ አልሲሲ ራሱ በቃ የእሱ ቀኝ እጅ ነበረ። ያው ከእሱ ጋራ ይህንን በሚሊተሪ አገሩን ሲመሩ የነበሩ ናቸው። የግብጽ እንዳለ ነው የነበረው። ጀነራሎቹ፣ ኦፊሰሮቹ ቢዝነስ ያካሄዳሉ። ሚሊተሪው ራሱ ትልቅ የቢዝነስ በግብጽ ውስጥ በቃ ትልቁን ቢዝነስ የሚያካሄዱ እነሱ ናቸው እና የራሱ ትልቅ ኢንትረስት አላቸው እነሱ። ይህ ኢንትረስት አልተነካም። የውጭ ግፊትም ስለነበረባቸው ዴሞክራሲውን እንግዲህ ፈቀዱ። የእስላም ወንድማማችነት የሚባለው ፓርቲ ከ1928 ዓመት ጀምሮ የነበረ ነው። ተደብቆ የተቀመጠ ብዙ ጊዜ በጭቆና የኖረ ነው እና እነሱ እንግዲህ ተመረጡ። ያው እንደምታውቂ ሙርሲ እነሱ መሪ ፕሬዚደንት ሆነ፣ በዲሞክራሲ ሄደ። ሚሊተሪው አሁን ይህንን ሲያደርጉ ዝም አሉ እና ተቀመጡ። እንግዲህ ህዝቡ እንዲያየ ነገር ነው። ሙርሲ እንግዲህ ወደ እስላም ሲያጋደደ ሲሄድ እሱን በቃ ከስልጣን አወጡት፣ ፈረዱበት፣ እስር ቤት ከተቱት። እሱ ራሱ ስልጣኑን ያዘ። አሁን ግብጽ ውስጥ ያለው ሁኔታ ሙባረክ ጊዜ ከነበረው ምንም የተለየ ነገር የለም። እነዚህን የእስላም ተከታዮችን እየጨፈጨፋቸው ነው። ወጣቶቹ እነዛ ጊዜ ደግሞ ያንን አብዮቱን ያፈነዱትንም በእስር ቤት በቃ እያማቀቋቸው ነው እና ሁኔታው ዞሮ ዞሮ ወደዛ ነው የተመለሰ።
የሚገርመው ግን እንደተባለው እንዳለ ሙሉ በሙሉ ወደ ወታደራዊ አገዛዝ ነው የተመለሰችው። ግን ሰውም ብዙም ሲያጉረመርም አይሰማም፣ ብዙም አላንገራገረም።
አዎ ልክ ነው፣ አላንገራገረም። ምክንያቱም አክራሪ የሆነ እስልምናን አይፈልጉም። የሰላፊስቶቹ ስልጣን ከያዙ የባሰ ይመጣብናል የሚል ስላለ ያን ይፈራሉ። ሁለተኛ ነገር ደግሞ ከተነካነቁ ይጨፈጭባቸዋል እና ኤልሲሲ ወደኋላ አይመለሱም ስልጣን ከእጃቸው እንዳይነቃነቅ። በዛኑ ጊዜ አብዮት ሲፈነዳ ባህሬንም እንደዚሁ ነበር የተደረገው። ከሳውዲ መንግስትና ከገልፍ መንግስቶች ከነ ካታር መሳሪያ በመውሰድ ጨፈጨፋቸው።
በሌላ በኩል ደግሞ እንግዲህ ሊቢያና ሶሪያ የሆነውን ነገር እናውቃለን። ወደዛ ከማምራትም እንግዲህ ለመጠንቀቅም ሊሆን ይችላል።
አዎ እሱም አለ። እነዚህ መሪዎቹ እንኳ ይህንን አይነት ነገር አስበው እንዲህ ያደርጋሉ ብሎ መገመት ይቻላል፣ ግን ከፍተኛ ግምት ውስጥ የሚገባ አይደለም። እሱ እዛ እንዳይደርስ ብለው ለዚህ ለምዕራባውያን ለማሳየት ለአሜሪካን ለማሳየት በደንብ ይመቻቸዋል። እና እነሱም ደግሞ እንግዲህ አብዮቱ ሲፈነዳ በዛ በሁሉም ቦታ ዴሞክራሲ፣ ይሄ ሊበራል ዴሞክራሲ የሚሉት አሜሪካኖች የእሱ አይነት አይዘረጋል ብለው ነበር የገመቱት። ነገር ግን ይህ አልሆነም። እንግዲህ ና እንደምታውቂው ሁለቱ ሀገሮች አንዱ ግብጽ ነው፣ አንዱ ቱኒዚያ ነው። ቱኒዚያ ብቻ ነው በቃ አሁን እነሱ በፈለጉት ሁኔታ ይሄደላቸው።
አዎ ቱኒዚያ እንግዲህ ውጤት ያሳየች የምትመስለው ቱኒዚያ ናት። በሚገባ ምርጫ ከማካሄድም በላይ በቅርቡ ተቃዋሚዎች ብዙም ባይቀበሉትም የፕሬዚደንቱ የስልጣን ጊዜ እንዲወሰን፣ ፓርላማ ደግሞ የተሻለ ስልጣን እንዲኖረው የሚያስችል ህግ ለውጥ አድርገዋል እና እስቲ በዛ ላይ ትንሽ አብራሩልን።
የቱኒዚያ እንግዲህ መቼም በእውነቱ ከተጠበቀ በላይ ነው የሆነ። ደግሞ ይሄ ሲቪል ሶሳይቲ የሚባለው ብዙ ጠቅሟል። እዛ አንደኛ ነገር እነሱ አገር ድሮውንም ቢሆን ብዙ ከፍ ዝቅ ያለ ብዙ ፕሮብሌም እንደ ግብጽና እንደ ሌሎቹ ሀገር እንደ ሊቢያና እንደ ሌሎቹ ሀገር አልነበረበት ነው። እነሱም ራሳቸው ያው ሜዲትሬን ሀገር ላይ ጫፍ ላይ ስላሉ ራሳቸውን እንዲያውም ማግሬብ ውስጥም ቢሆኑ እንደ አውሮፓውያን ራሳቸውን የሚያዩት እና ዴሞክራሲን ለመቀበል ብዙ ችግርም የለባቸውም። እነሱ ይኔ 2014 የኖቤል ፕራይዝ ለምሳሌ ያገኙት ቱኒዚያ ያሉት 40ቱ እንበላቸው ኳርቴት ነው የሚሏቸው።
አምስት ዓመታት ስለሆነው የአረብ አገሮች ህዝባዊ መነሳሳት የተደረገው ቃለ ምልልስ ሁለተኛ ክፍል በመጪው ሰኞ ይቀርባል። ተከታተሉን። ዶክተር ጳውሎስ ምልኪያስ እናመሰግናለን። ጤና ተከታዩ ዝግጅት ነው። አድማጮች፣ አዘጋጅና አቅራቢ ሶሎሞን አባተ።
ጤና ይስጥልን ክቡራትና ክቡራን። ከጤና ፕሮግራም ኢትዮጵያ ውስጥ ነጻ የአምቡላንስ አገልግሎት ለገጠር አካባቢዎች የሚሰጥ ብሔራዊ ፕሮግራም ከእርግዝና ጋር ተዛምደው የሚደርሱ ድንገተኛ የሞት አደጋዎችን በግማሽ ያህል መቀነሱ እየተሰማ ነው። በ50 ሚሊዮን ዶላር መነሻ ወጪ የኢትዮጵያ መንግሥት እያካሄደ ያለው ይህ የአምቡላንስ ፕሮግራም በሁሉም ወረዳዎች በሚንቀሳቀሱ 1220 ተሽከርካሪዎች አማካይነት በየዕለቱ የ24 ሰዓት አገልግሎት የሚሰጥ እንደሆነ ታውቋል። መጸነስ ሳይችሉ ለኖሩ እነሆ መልካም ዜና ከሕክምናው ምርምርና ጥበብ ዓለም ተሰምቷል። የአሜሪካዊቱ ኦሃዮ ግዛት ዋና ከተማ ክሊቭላንድ ሐኪሞች ሰሞኑን ለአንዲት ሴት የማኅፀን ዝውውር በተሳካ ሁኔታ አካሂደዋል። እንግዲህ ለጋሽ ከተገኘ የማዘን በርግጥ ሪትም ሳይስፈልግ አይቀርም መጸነስ ለማንም የሚቻል ሊሆን ነው። የዛሬ 2 ዓመት ስዊድናውያን ሐኪሞች የመጀመሪያውን የማህፀን ሽግግር ካከናወኑ ወዲህ ባለፈው ጊዜ 5 ጤናማ ህፃናት ቀድሞ መካን ከነበሩ እናቶች ተወልደዋል። የጤና ጥበቃ ስራና ህክምና መያዝ ያለባቸው እንደ የሰው እንጂ እንዳለው ዘዴ ወይም በጅምላ መፍትሄ ሊሆን አይገባም እየተባለ ነው። ባለፈው ሐሙስ 40 የሚሆኑ የግል የሆኑ የሚሰሩት ለትርፍ ያልሆነና ህዝባዊ የሆኑ ከህክምና ጋር የተያያዘ ስራ ላይ ያሉ ቡድኖች ዋይት ሃውስ ውስጥ ከፕሬዚደንት ባራክ ኦባማ ጋር ተሰብስበው ነበር። የአሁኑ ሐሳብ የህክምና ዘዴዎቹን የየሰውን ተፈጥሮ፣ የዘረመልን ንድፍና ይዘት የመሳሰሉ ልዩ ባህሪያትን ግምት ውስጥ ያስገቡ ቡ እንዲሆኑ ማድረግ ነው። በዚህም ካንሰርን ለመሳሰሉ የበረቱ የጤና ችግሮች መፍትሄ ለመፈለግና ለማግኘት እንደሚቻል ተነግሯል። ለዚህ ስራ ደግሞ ፕሬዚደንት ባራክ ኦባማ ለተወካዮች ምክር ቤቱ በቅርቡ ባደረጉት የሀገሪቱ ይዞታ ዓመታዊ ንግግራቸው ላይ $215 ሚሊዮን መመደባቸውን አስታውቀዋል። ላቲን አሜሪካ ውስጥ ዚካ ቫይረስ ወደ ተስፋፋባቸው አካባቢዎች ተጉዘው የነበሩ 9 ነፍሰ ጡሮች ቫይረሱ እንደተገኘባቸውና እንዲያውም አንደኛዋ ችግር ያለበት ልጅ መገላገሏን የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። የተወለደው አራስ ጭንቅላቱ ከሌላው ሰውነቱ ጋር ባለው ንጽጽር እጅግ ያነሰ የእድገት መቀጨጭም ችግር ያለበት እንደሆነ ታውቋል። 2 ሴቶች ጽንሳቸውን ያቋረጡ ሲሆን ሌሎች 2 ሴቶች ጽንሶቻቸው ችግር ያለባቸው ሳይሆኑ እንደማይቀር ተነግሯል። 2 ሴቶች ጤናማ ሕፃናትን የወለዱ ሲሆን 2 ጽንሶች ጤናማ ሳይሆኑ አይቀሩም የተባሉ ናቸው። ካሮል ፒርሰን ባጠናቀረችው ዘገባ መሰረት ሲዲሲ ሌሎችም 10 ሴቶችን እየተከታተለ መሆኑንና በጽንስ የነርቭ ስርዓት እድገት መዛባትና በዚካ መካከል ያለውን ግንኙነት እያጠና መሆኑን የማዕከላቱ ዋና ዳይሬክተር ታም ፍሪደን ገልጸዋል።
We know that Zika and microcephaly are associated, although we do not yet have definitive proof that
Zika እና የነርቭ ስርዓት እድገት መስተጓጎል ግንኙነት እንዳላቸው እናውቃለን። ይሁን እንጂ መስተጓጎሉን የሚያስከትለው ዚካ ብቻውን ስለመሆኑ ገና ማረጋገጥ አንችልም። አሳማኝ ማስረጃዎች ግን እየተናከሩ ናቸው።
ዚካ በግብረ ስጋ ግንኙነት ሊተላለፍ መቻሉ ሲዲሲ ቀደም ሲል የገመተው ነገር እንዳልነበር የጠቆሙት ፍሪደን አሁን ግን 6 ሴቶች በዚሁ ምክንያት ቫይረሱ ተላልፎባቸው መገኘቱና መረጋገጡንም ገልጸዋል። ሌሎች 14 ሰዎችም ምርመራ እየተደረገላቸው ነው። ዚካ በወንዴ የዘር ፈሳሽ ውስጥ ለምን ያህል ጊዜ እንደሚቆይ ተመራማሪዎቹ ገና አያውቁም። በመሆኑም የዚካው ምልክት የለቀቀው ወንድ ቫይረሱን ለወሲብ ጓደኛው አያስተላልፍም ወይ ለሚል ጥያቄም መልስ ለማግኘት እየሰሩ ነው። ይህ አጋጣሚ የኮንደምን አስፈላጊነት በእጅጉ አጉልቶታል ብለዋል የሲዲሲው ዳይሬክተር ፍሪደን። መሽመድመድንና መንቀጥቀጥን የሚያስከትለው የጡንቻና የነርቭ ችግርም ከዚህ ጋር የተያያዘ መሆኑን ፍሪደን አስታውቀዋል። በሌላ በኩል ግን ዚካ ቫይረስ በመላ ላቲን አሜሪካ በፍጥነት እየተስፋፋ መሆኑንና ከመርገቡ በፊት ብዙ ሰው ላይ ሊዛመት እንደሚችል የተባበሩት መንግስታት የዓለም የጤና ድርጅት ሰሞኑን አስታውቋል። በመሆኑም ዛሬ የዓለም ሐኪሞችና ሳይንቲስቶች ዚካን የቅድሚያ ጉዳይ አድርገውታል።
Things can get worse before it gets better.
ነገሮች ከመሻሻላቸው በፊት እየባሱ ይሄዳሉ።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ማስጠንቀቂያ ነው። የጽንስ የነርቭ ስርዓት እድገት ላይ ባለው ጫናና በስርዓቱ መስፋት ምክንያት ዚካ ከኢቦላ የባሰ የጤና ምስቅልቅል ይፈጥራል ብለዋል ማርጋሬት ቻን። የበሽታውን ምንጮችና የቫይረሱን ምንነት ይበልጥ በጥልቀት ለመመርመር ክትባት ለማዘጋጀትና ቫይረሱ በዩናይትድ ስቴትስ ግዛቶች ቢስፋፋ ባለሙያዎቹ እንዴት መያዝ እንዳለባቸው መላ ለማዘጋጀት የሚያስችል ተጨማሪ በጀት ለማስፈቀድ የአሜሪካ የጤና ባለስልጣናት ሰሞኑን ወደ ተወካዮች ምክር ቤቱ ብቅ ብለው እንደራሴዎቹን ሲማጠኑ ነበር። የየአካባቢው የጤና መስሪያ ቤቶች የማዕከላቸውን እገዛ እንደሚፈልጉ የሲዲሲ ተቀዳሚ ምክትል ዳይሬክተር ዶክተር አን ሹሼ ተናግረዋል።
We need to prepare to respond in Puerto Rico. We need the rest of the US to be ready because travelers will be
Puerto Rico ust ምላሽ ለመስጠት መዘጋጀት አለብን። ምክንያቱም ከዚያ የሚመለሱ ብዙ ተጓዦች ይኖራሉ። ከዓለም አቀፍ አጋሮቻችን ጋር አሜሪካዎቹን አህጉሮች ለመታደግ መስራት አለብን።
የብሔራዊው የጤና ምርምር ኢንስቲትዩት ዳይሬክተር አንቶኒ ፋውቺ በዚካና በውልደት ችግሮች መካከል ግንኙነት ስለመኖሩ በፍጹምነት የሚናገር ማስረጃ ባይኖርም መላምቶቹ ግን እየተጠናከሩ የመጡ ማሳያዎች እንዳሏቸው አመልክተዋል።
There have now been several instances in which virus, whole virus, has been actually
ህይወታቸው ለህልፈት በተዳረገ ህፃናትን አንጎል ላይና በማህፀን ውስጥ ውሃ እንዲሁም ሌሎች ፈሳሾች ላይ በተካሄዱ ምርመራዎች በብዙዎች ላይ የዚካ ቫይረስ ተገኝቷል። ምንም እንኳን አሳማኝ የሆነ የመጨረሻ ድምዳሜ ላይ ለመድረስ ሁላችንም እየተጠራጠርን ብንሆንም ማስረጃዎቹ ግን እየተጠናከሩ መጥተዋል።
ጤናውን ይጠብቁ፣ ያካባቢውን ደህንነትም እንደዚሁ ይንከባከቡ። ጤና ይስጥልኝ። ከቪኦኤ ጤና ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ።
የምሽቱ አስተናጋጆች አሉላ ከበደና
እኔም ሰሎሞን አባተን እስከ ዝግጅቱ ፍጻሜ ጥቂት ሙዚቃ ካለማየሁ ፋንታ እንጋብዛችሁ። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።
Charada, adere charada, yeni bir toka.